The Voice of America.
በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ ይገኛሉ ያሏቸውን ለማሰብ በማህበራዊ ሚዲያ ላይ የአንድ ቀን ዘመቻ ማድረጋቸውን አስተባባሪዎቹ ለአሜሪካ ድምጽ ገልጸዋል። አጠቃላዩ የእስረኞች ቁጥር ለጊዜው እንደማይታወቅ የገለጹት የዘመቻው አስተባባሪዎች በኦሮሚያና በአማራ የተቃውሞ እንቅስቃሴዎች ላይ ተሳትፏቸዋል በሚል በሽብር የተከሰሱት ሰዎች ቁጥር ከ1500 እንደሚበልጥ ይናገራሉ። በአሁኑ ጊዜ 900 ለሚሆኑ እስረኞች ጥብቅና ከቆሙ ጠበቆች መካከል የተወሰኑት ለአሜሪካ ድምጽ ሲናገሩ እስረኞቹ ፍርድ ቤት በሚቀርቡበት ጊዜ ብልታቸው ላይ የውሃ ላስቲክ እየተንጠለጠለ እንደሚሰቃዩ ከመግለጽ ጀምሮ ድብደባና ሌሎችን የማሰቃየት አድራጎቶች ወይም ቶርቸር እንደሚፈጸምባቸው ለዳኞች እንደሚናገሩ አመልክተዋል። ዝርዝሩን ጽዮን ግርማ ይዛለች።
ዛሬ ረቡዕ ታህሳስ 18 2010 ዓ.ም ምረት በድረገጽ ላይ የበይነ ዘመቻው እንዲደረግ የመጀመሪያውን ሐሳብ ያቀረበው ነገረ ኢትዮጵያ የሚል ጋዜጣ አዘጋጅ የነበረውና እርሱም ታስሮ የተፈታ በፍርድ ቤት የተለያዩ ችሎቶች እየተገኘም የፍርድ ቤት ውሎችን በማህበራዊ ሚዲያ ላይ የሚያቀርበው ጌታቸው ሽፈራው ለአሜሪካ ድምጽ እንደተናገረው በአስተሳሰባቸው በአመለካከታቸውና በሚጽፉት ጽሑፍ የታሰሩ ሰዎች ቁጥር በይፋ የሚታወቅና የተመዘገበ አይደለም ይላል። በተለይ ከሁለት ዓመት በፊት በኦሮሚያና በአማራ ክልል ከነበረው ህዝባዊ ተቃውሞ በኋላ በጣም ብዙ የፖለቲካ እስረኞች በእስር ላይ እንደሚገኙ ይናገራል።
ግን የነሱ ጉዳይ የሚከታተል ሰው በጣም ትንሽ ነው። እነሱ በጣም ብዙ በደል ይደርስባቸዋል። ይሄ በደል የሚነገረው ፍርድ ቤት ብቻ ነው። እነሱም ደግሞ የተወሰኑት እንዲያውም አቤቱታቸውን በቃል መናገርም ባህል ይሻላል እንደ ጽሁፍ አቅርቡ ነው የሚባለው። ፍርድ ቤቱን ተጋፍተው የሚያቀርቡ የተወሰኑ ሰዎች አሉ። የእነሱንም በደል ለዚህ የሚያደርሰ የተወሰነ ሰው ነው። ስለዚህ የአብዛኞቹ እስረኞች በደል አይታወቅም። የታሰሩት እንኳን በስም ደረጃ የሚያስታውሳቸው ሰው የለም። በዚህ የተነሳ ቢያንስ የታሰሩት ሰዎች የማይታወቁትንም ጭምር የሚያቅሰው እንዲያስታውስ በሌላቸውም ደግሞ በተደራጀ መልኩ የአንስታንዲክ እንድናስታውስ ነው ዋናው ዓላማው።
ከአርበኞች ግንቦት ሰባትና ከኦነግ ጋር አብረዋል በሚል ክስ የተመሰረተባቸው 560 የሚደርሱ ሰዎች ስም ተመዝግቦ በዘመቻው ላይ ይፋ እንደተደረገ ጌታቸው ገልጾ በተጨማሪም የተፈረደባቸው በቀጠሮ የሚመላለሱና የሚታወቁ ከ1500 በላይ እንደሚሆኑ ይናገራል። የዞን 9 የኢንተርኔት አምደኛውና ከአንድም ሁለት ጊዜ ታስሮ የተፈታው በፍቃዱ ኃይሉ የህሊና እስረኞችን እናስታውሳቸው በሚለው የበይነ መረብ ዘመቻ ላይ አንዱ አስተባባሪ ነው። በዚህ ዘመቻ በእስር ላይ የሚገኙ የፖለቲካ እስረኞች ከነስማቸውና ከደረሰባቸው አስጠቃቂ የሰብአዊ መብት ጥሰት ጋር ይታወሳሉ ብሏል። ሴቶቹንና ወንዶቹን እስረኞች ለማስታወስ በተሰራ የተለያየ የካርቱን ፊት አልባ ጥቁር ምስል የፌስቡክ መለያ ፎቶአቸውን በመቀየር ታውሷል ብሏል።
እንግዲህ እኛም ጥሪውን ስናደርግ ጌታቸው ሽፈራው ነበር መጀመሪያ ሀሳቡን ያመጣው። ከዛ በኋላ ከሚያገርምበትና ጥሪውን ስናደርግ ሁሉም ሰው ስለሚያውቀው ሰው ይጻፍ፣ በዚህ አጋጣሚ ያስተዋውቅ ነው፣ ምን አይነት ስራ እየተሰራ ነው፣ እስረኞች እንዴት የተያዙት የሚለውን ነው። አላግባብ መብታቸው የተጣሱ ተሳሰብ ወይም በአመለካከት ልዩነታቸው ለስር የተዳረጉ ሰዎች በሙሉ እንዲታሰቡ ነው የሚያፈልገው እንጂ በተለይ ወይም በተለይ ብለን ለይተን ያልነው ነገር አለ።
በዚህ መሰረት በዚህ ዘመቻ ላይ የተሳተፈ ሰው በሙሉ በማህበራዊ ሚዲያ ላይ ስለሚያውቀው እስረኛ ሲጽፉሏል ብለዋል። አብዛኞቹ ስማቸው ተጠቅሶ የታወሱት እስረኞች በፍርድ ቤት እየቀረቡ በእስር ላይ ባሉበት ወቅት የደረሰባቸውን የሰብአዊ መብት ጥሰት የገለጹት ናቸው። ጌታቸው ሽፈራው እስረኞቹ በየችሎቶቹ የሚያሰሟቸው ሰቆቃዎች ለመስማትም የሚከብዱ ናቸው ይላል።
በአብዛኛው ብልታቸው ላይ ውሃ ማንጠልጠላለ፣ በኤሌክትሪክ ገመድ የገረፉና ለሚሉት አብዛኛዎቹ መከላከያ ምስክር ሲያቀርቡ መሰቀላለ። በተለይ በዚህ ከቃጠሎ ጋር በተያያዘ የሚሰማው በጣም አሰቃቂ ነው። ጣራ ጋር ሁሉ ተሰቅለናል ለሚሉት ካቴና ለወሪያን መታሰር እሱን የመንግስት ሰብአዊ መብት ኮሚሽን ራሱ ያረጋግጠው ነው። የመንግስት የሰብአዊ መብት ኮሚሽን የሚተች ነው። በአብዛኛው የተፈጸመብንን በደል እያወጣልን አይደለም የሚሉት ነው ተከሳሾች። እንደውም በቅርቡም ፍርድ ቤት ላይ አቅርበዋል። እሱ እንኳን በሶስት መዝገቦች ያወጣው ግርፋት እንዳለ፣ በሚስማር ጉልበት መመታት እንዳለ እና ደግሞ የካቴና ምልክት ሁሉ እንዳለ ነው ሪፖርት ላይ የተጠቀሰው። ከዚህ ባሻገር ደግሞ አሁን ፍርድ ቤት ሱሪያቸውን እያወለቁ ልታቸው እንደተኮላሽ ያሳየዋል። ለምሳሌ አብሻለ ሁለት የሚባል ተከሳሽ ልጅ እንደተኮላሽ ያሳያለ። ትናንት አድነሱም የሚባል ሶስት ጊዜ ሃይላንድ ውሃ አንጠልጥለውብኛል ብሎ ለፍርድ ቤት ተናገራለ። በአብዛኛው ሰው ከፍርድ ቤት ነው ሲፈጸም አንዳንድ ሰው እነት እንኳን አይመስለውም። ሄዶ ሱሪን ሲያወል ከስካላ ይደረስ ተነጠለ ከስካላ ይደረስ ምናምን እንኳን አለ። ከዘግናኝነት የተነሳ የኮሮና ጉዳዮች ብቻ ሳይሆን በደል ያዳልጡ ሚዲያዎችና የተቋማት ካለመኖራቸው የተነሳ ሰው አያምን። እንደዚህ ግን በጣም ለበርካታ ሰው አንደኛ ለበርካታ ሰው ይደርሳል ነው። ሁለተኛ ደግሞ ቢያንስ ስለነዚህ ሊቆላቸው ሰው ፈላቸው ሰዎች ማንም የለም ብለው ነው የሚያስቡት። እነሱ ማህበራዊ ሚዲያ እንኳን ማቾች ተከንደ ትልቅ ነገር ነው የሚያዩት። እነሱን ከጎናቸው እንደሆነ ለማሳየት
በኢትዮጵያ እስር ቤቶች ውስጥ ጋዜጠኞች፣ የፖለቲካ ፓርቲ መሪዎች፣ በህዝባዊ ተቃውሞ እንቅስቃሴ ላይ የተሳተፉ ያልተሳተፉ ወጣቶች በአጠቃላይ በጸሐፊነታቸውና በፖለቲካ አቋማቸው አሸባሪ በሚል ክስ በእስር ላይ እንደሚገኙ ይናገራሉ የዘመቻው አስተባባሪዎች። እነዚህ ቢያንስ በአንድ ቀን ሊታወሱ በደላቸውም ሊሰማ ይገባል ይላሉ። ናትናኤል ያለም ዘውድ ከሁለት ዓመት በላይ ታስሮ የተፈታ ነው። የእስረኞቹ ቁጥር ማንነትና የሚደርስባቸው በደል የተለያየ ነው ይላል። አንዳንዶቹ ፍርደኞች ሰው እንዲጠይቃቸው እንኳን አይፈቀድም ብሎናል።
እኔ ዳንኤል ሲበሺ ጋዜጠኛ ተመስገን ደሳለኝ እነስክንድር ልንጠይቅ ሄደን ተከልክለን ፌዴራል ማረሚያ ቤቶች አስተዳደር ዋና ኮሚሽን ጋር ሄደን በማረሚያ ቤቱ ስራ ጣልቃ እንገባም ብሎን ኮሚሽኑ ራሱ ሰብአዊ መብት ኮሚሽን ሄደን ገና ቀጠሮ ተይዞልናል እነሱን እንኳን ለመጠየቅ ማለት ነው። እና እነስክንድር እንግዲህ አስክንድር 18 ዓመት ፍርደኛ ነው። አንዷለም እድሜ ልክ ፍርደኛ ነው። ቤተሰብ ሶስትና አራት ሰው ብቻ ሊጠይቃቸው ተፈቅዶ ሰዓት ተመድቦላቸው ተከልክለው ከዚህ በላይ ይህን ሁሉ ዓመት እየታሰሩ ከዚህ በላይ በደል የለም፣ ያጠፉት ጥፋት የለም። በማረሚያ ቤት ደረጃ እንኳን ብታጠፊ አንድ ሰው አራት ወር ነው በዲሲፕሊን ሊቀጣ የሚችለው። ጥፋት እንኳን ጥፋት ተገኝቶበት ቢሆን ሰው ሶስት ዓመትና አራት ዓመት ቤተሰብ ተከልክሎ ምናምን መኖር አይችልም። ስለዚህ የምናውቃቸውን እንደዚህ አይነት ነገሮች እያስታወስን ህዝቡም እንዲያውቀው እያደረግን ሌላ ኮ የሰብአዊ መብት ኮሚሽኖችም ሌሎችም እንዲያውቁት እያደረግን ያው እነሱ የማበረታታት ነው ያዝነው።
አቶ ወንድሙ ኢርሳ ከ2008 ጀምሮ ጠበቃ የማቆም አቅም የሌላቸውን በነፃ አገልግሎት ከመስጠት ጀምሮ ለ600 እስረኞች አገልግሎት እየሰጡ እንደሚገኙ ይናገራሉ። ከነዚህ እስረኞች መካከል አብዛኞቹ በምርመራ ወቅት የደረሰባቸውን አሰቃቂ የምርመራ ተግባር ለፍርድ ቤት ያስረዳሉ ብለዋል።
አሁን አስኳቸው እንደነገርኩ ወደ 600 የሚጠጋ ሽብርተኛ ተጠርጣሪ እያንዳንዱ ደም እስከሚተፋ ድረስ ለፍርድ ቤትም ላይ ለመከፈሩት ነው። ፍራቸው ተነቅሎ እጅግ በጣም ተንጠልጥሎ ወደ ላይ ሰማይ ላይ ተንጠልጥሎ ጭንቅላታቸው ላይ በጫማ ቆሞ ጭንቅላታችን ላይ ቆሞ ይሄ ምስክሮችና ራሳቸው ሲከላከሉ በችሎት የሚያሰሙት ነው። ማዕከላዊ ሳለ ድብደባ በጣም ነው ገደል የለውም። አሊዘኛ 90% ከዓለም ላይ ያለ የስቃይ የድብደባ ስቃይ ሁሉ የሚጠቀምባቸው ናቸው። በጣም የሚያሳዝንሽ ደግሞ አንዱን እያሰቃዩ እየገረፉ አንደኛን እዛ አስቀምጠው አንተም እንዲህ ከምትሰቃይ ከምትገረፍ በቶሎ እኛ የምንነግርህን ነገር መን ይሄ የሚባለው ግማሹ ኦነግ ግማሹ ግንቦት ሰባት ይህንን እመኑ ተብሎ ምንም ነገር ሳያነቡ እስረኞች የምናገሩ ጭንቅላታችን ላይ ቆሞ ጭንቅላታችን በዚህ በተራካ በሚል በዚህ በወታደሩ ጫማ እየተቀጠቀጥን ጥፍር ተነቅሎ ጭንቅላት ተሰንክቶ ያሳያሉ። በፍርድ ቤቱ ውስጥ ፍርድ ቤቱ ለፍርድ ቤቱ ክብርን አይገባም ወይም ደግሞ አያስፈልግም ሰው ይላሉ እንጂ ይህን ካለው ኢትዮጵያ ተጨባጭ ሁኔታ አንጻር አብዛኛው ወጣት ኦሮምኛ እንጂ አማርኛ ማይችላል። በኦሮማ ክልላለ ኦሮምኛ ለምን ትናገራላችሁ አማርኛ መናገር አለባቸው ብሎ ሁሉ የሚገበገቡ ስፍር ቁጥር የለም። የድብደባ ነገር የማዕከላዊን ያህል እንዳይሆንም በጥልንጠንስም ሁሉ ጊዜ ታራሚዎች ረዳንበኞች ሁሉ ጊዜ የሚያሰሙት በቃ አንድ ወታደር ተነስቶ ፊቱ አላማረኝም በሚል ቢደበድ ቀጣሩ አላቃ ጋር ይደረስን በሽምግልና የመሰረት ነገር እዛ በኋላ ደግሞ የማስፈራራት ነገር።
አቶ አለልኝ ምህረቱም ከ200 በላይ እስረኞችን ወክለው ፍርድ ቤት እንደሚቀርቡ ገልጸው አብዛኞቹ በአማራ ክልል ከተካሄደው ህዝባዊ ተቃውሞ ጋር በተያያዘ የታሰሩ ናቸው ብለዋል። እስረኞቹም ከፍተኛ የሰብአዊ መብት ጥሰት እንደተፈጸመባቸው ለፍርድ ቤት ያስረዳሉ። እሱም በሁለት የተከፈለ ነው። አንደኛው ማዕከላዊ እያሉ የሚፈጸም፣ ሁለተኛው ደግሞ ማረሚያ ቤት ከተዛወሩ በኋላ ብለውናል።
እንግዲህ በሁለት መንገድ የተከፈለ ነው። አንደኛ ያው ድሮ በዛ በምርመራ ካሉ የሚደርስባቸውን ነገሮች ያነሳሉ፣ ያ ችሎት ላይ የደረሰባቸውን ስቃይ ያነሳሉ። በምርመራ ያሉ ከሚያነሷቸው ስቃዮች እዛ ችሎት ላይ በሰፊው ከሚናገሯቸው ነገሮች ግርፋት፣ በተለይ ወንዶች ደግሞ ከብልታችን ላይ ውሃ ታስሮ እንጠለጠላል ይላሉ። በሀይላንድ በጣም ብዙ የሚዘገንኑ ነገሮች አሉ። እንግዲህ ግርፋቱ በጣም ሁሉም የሚያነሳው ኮመን ነገር ነው። አልፎ አልፎ ደግሞ በጣም የተለዩ ነገሮች ትሰማለች።
የተለዩ ሲባል ለምሳሌ
አሁን እንደምልሽ ከሞራል ጋር በተለይ እንግዲህ ሰው ልጅ
ለመግለጽ እንደኔም ይሰጣል እነሱ ስለደረሰባቸው እዛ ላይ ሲናገሩ ሲሜታው ይሆነው ይናገራሉ። እኛም ለመስማት ራሱ ነገሮችን የማንገደው ነገር ሆኖ ነው። በጣም ልልሽ እንግዲህ ወንድ ልጅ ብልት ላይ ውሃ ታፍሮ ሲተነጠል ይደርስበት የሚችለውን ስቃይ ስታስቡ ከባድ ነው። ያንያን ነው በብዛ ችሎት ላይ የሚያነሱት።
በሁለት ነው የሚከፈለው ብለውኛል። እንግዲህ አንደኛው ደግሞ ከምርመራ
በሁለተኛው የምናየው አሁን እዚህ ማረሚያ ቤት ላይ እያሉ ደግሞ አንዳንድ ነገር እዚህ ችሎት ተናገራችሁ በሚል ለምሳሌ አሁን መብራቱ ጌታ አሁን በስም ሲሰጥ መብራቱ ተብሎ ተመዝግቦ ነበር እና ስሜ መብራቱ አይደለም መብራቱ ነው መባል ያለበት ያለኝ የአማርኛ ስም ነው በሚል ተናግረው አደጋን አሁን ጨለማ ውስጥ ነው ያለው። ክሊንቶ ሄዶ ማለት ነው እንግዲህ እስረኞች በአደራ የተቀመጡት የክርብን አደራ ነው የሚያስቀምጠው ማረሚያ ቤት። ግን በዚህ ምክንያት ጨለማ ቤት ተወስዶ ያው ከህዳር 26 ጀምሮ እስካሁን በጨለማ ቤት ነው ያለው።
የበይነ ዘመቻው አስተባባሪዎችም የዛሬውን የበይነ መረብ ዘመቻ ያዘጋጁት እስረኞቹ ቁጥራቸው በመብዛቱ የተነሳ እነሱም እየተረሱ በደላቸውም እየታለፈ በመሆኑ ሊታወሱ ይገባል በሚል እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።